ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
አድማጮቻችን ሁለተኛውን ክፍል የአንድ ሰዓት ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። በአዶልፍ ፓርለሳክ የተደረሰውንና በተጫነ ጆብሬ መኮንን የተተረጎመውን የ1928 ዓመተ ምህረት የፋሽስት ኢጣሊያ ወረራና ይህንኑ ሲከላከሉ የነበሩ የጀግኖች ኢትዮጵያውያንን እውነተኛ ታሪክ ትረካ ክፍል 16 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
የወያኔ አገዛዝ በሁለት ዙር ወደ 20 ሺህ የሚሆኑ ዜጎች ታድሶ ተፈቷቸው የተለቀቁ መሆናቸውንና በድርጊታቸው ተጸጽተው ወደ ሰላማዊ ኑሮ ተመልሰዋል የሚል ፕሮፓጋንዳ ቢነዛም ታስረው የነበሩ ዜጎች በእስር ቤት ከፍተኛ በደል እንደደረሰባቸውና ይህም በሕይወታቸው ላይ ጠባሳ ጥሎ ያለፈ መሆኑን ገልጸዋል። በእስር ቤት ከታጎሩት መካከል በርካታዎች በድብደባ ምክንያት አካለ ስንኩላን እንደሆኑና ሌሎችም ለተለያዩ በሽታዎች ተዳርገው ጤናቸው እንደተቃወሰ ዘርዝረዋል። ታሳሪዎቹ በአመፁ የተሳተፉት የደረሰባቸውንና ባይናቸው ያዩትን በደል ለመቃወም መሆኑን ግልጽ ሆኖ ሳለ የወያኔ ካድሬዎች በሌሎች ድርጅቶች ቅስቀሳ እንደተነሳሱና እንደተደራጁ በማድረግ ለማሳየት መሞከራቸው ራሳቸውን እንጂ ሌላ ያታለሉት ወገን የሌለ መሆኑንም አስረድተዋል። በማጎራ ጣቢያዎች ታግተው የደረሰባቸው መከራም ከአመጽ የማይገታቸው መሆኑንም ተናግረዋል። የውጭ ንግድ እንቅስቃሴ ከጊዜ ወደ ጊዜ ያሽቆለቆለ መሆኑ ታወቀ። ባለፉት አመታት ወደ ውጭ የሚላከው የሸቀጥ መጠን በየጊዜው እየቀነሰ የሄደ ሲሆን በያዝነው አመትም የተሻሻለ ሁኔታ እንደሌለ ተገልጿል። ለውጭ ንግድ መዳከም የተሰጠው ምክንያት ለውጭ ገበያ ምርት የሚያቀርቡ ተቋማት መዳከም፣ የሚላከው የምርት አይነት ውስንነትና በውጭ በኩል ያለው የመግዛት ፍላጎት አለመኖር መሆኑ ተገልጿል። ወደ ውጭ ከሚላኩት ሸቀጦች መካከል በአብዛኛው የእርሻ ውጤት ሲሆን በየጊዜው እየቀነሰ የሄደውን የውጭ ንግድ ለማስተካከል የኢንዱስትሪ ውጤቶች መጨመር ያለባቸው መሆኑን ባለሙያዎች ይናገራሉ። የወያኔ አገዛዝ በኢንዱስትሪው መስክ ከፍተኛ እንቅስቃሴ ያካሄደ መሆኑን ቢደሰኩርም ከጠቅላላ ብሔራዊ ሀብት 16.6 ከመቶ የሆነው የኢንዱስትሪው እርሻ አሁንም በጣም ዝቅተኛ መሆኑ ይታወቃል። ማክሰኞ ጥር 30 ቀን ካታላኒያ በተባለችው የስፔን ከተማ በተደረገው የ2000 ሜትር የሴቶች ሩጫ ኢትዮጵያዊቷ ገንዘቤ ዲባባ የዓለምን ክብረ ወሰን የሰበረች መሆኑ ታወቀ። ገንዘቤ ዲባባ 2000 ሜትር ለመሮጥ የፈጀባት ጊዜ 5:23.75 ሰከንድ ሲሆን ከ1990 ጀምሮ የተያዘውን የዓለም ሪከርድ በ7 ሰከንድ አሻሽላ የገባች መሆኗ ታውቋል።
የደቡብ አፍሪካ ፕሬዝዳንት ጃኮብ ዙማ ሐሙስ የካቲት 2 ቀን ለፓርላማ የሚያደርጉት ንግግር በተቃውሞና በውከት እንዳይቋረጥ 440 ወታደሮች ፓርላማ ውስጥ ገብተው ጸጥታ እንዲያስከብሩ አዘዋል። ባለፈው አመት ያደረጉት ንግግር ከስልጣን እንዲወርዱ ተቃዋሚዎች ባሰሙት ጩኸትና በተከተለው ሁካታና ግርግር ከመቋረጡም ሌላ በተገቢው መንገድ ንግግሩን መቀጠል አስቸግሯቸው እንደነበር ይታወቃል። ዙማ ወታደሮቹ ፓርላማ ውስጥ እንዲገኙ ያዘዙት ጸጥታ ለማስከበር ነው ቢሉም ተቃዋሚዎቹ የጦርነት አዋጅ ነው ብለውታል። በቅርብ ሆነው ሁኔታውን የሚከታተሉ ወገኖች በነገው ዕለት ከፍተኛ የህዝብ አመጽ ሊከሰት እንደሚችል ግምታዊ አስተያየት እየሰጡ ይገኛሉ። የጃኮብ ዙማ አስተዳደር በሙስናና በዝምድና ጥቅም የተበከለ በመሆኑ በህዝብ መጠላቱ ይታወቃል። ረቡዕ የካቲት 1 ቀን በሶማሊያ በተደረገው የፕሬዝዳንትነት ምርጫ የማጣሪያ ዙር የተወዳዳሪዎች ቁጥር ከ1 ወደ 3 የወረደ መሆኑ ታውቋል። ለሁለተኛ ዙር ከቀረቡት መካከል የአሁኑ ፕሬዝዳንት ሐሰን ሼክ መሐመድና የቀድሞ ጠቅላይ ሚኒስትር መሐመድ አብዱላይ ፋርማጆ ሲኖሩበት፣ ሶስተኛው ደግሞ ፕሬዝዳንት ሻሪፍ ሼክ አህመድ ናቸው። ያሁኑ ጠቅላይ ሚኒስትር ሼር ማርኬ የአራተኛነት ቦታ ይዞ የነበረ ቢሆንም የወያኔ አገዛዝ በምርጫው ውስጥ አልቃ ገብቷል በሚል ምክንያት ራሳቸውን ያገለሉ መሆናቸው ተነግሯል። ፋደም ዳይብ የተባሉት ሴት ተወዳዳሪም ምርጫው ህገ መንግስታዊ ያለመሆኑና በሙስና የተበከለ መሆኑን ገልጸው ራሳቸውን አግልለዋል። የምክር ቤቱ አባላት ፕሬዝዳንቱን ለመምረጥ ድምጽ የሚሰጡት 30,000 ዶላር እየተከፈላቸው ነው የሚለው ዘገባ የተሰራጨ ሲሆን ይህም በዓለም ከፍተኛ ትርፍ የሚያስገኝ ምርጫ ነው ተብሏል። አዳያቼ በተባለች አይቮሪ ኮስት የወደብ ከተማ ለሁለተኛ ቀን በተኩስ ስትሸበር የዋለች መሆኗን ነዋሪዎች ተናግረዋል። በከተማይቱ ከእኩለ ቀን በፊት የተጧጧፈ ተኩስ ሲሰማ የዋለ ቢሆንም እኩለ ቀን ላይ የጸጥታ የነገሰ መሆኑም ተሰምቷል። ማክሰኞ ጥር 30 ቀን ወታደሮቹ ወደ ሰማይ ሲተኩሱ የዋሉ بونو يتجلط أسيون تكسو من مقدات على الرسا من ميلون زغبا يمنغستو قالاك باي أستبابلو ولت زيغوش مقداتا تشونغل سوال قالاك باو كوتا دروشكاري مدرقو دردر يكتل مونو غلصو دردرو يمنغستن بجت يارلاك وطمونون تناغروال
آدمات وچاتشن لازاريات تناغرنو زينا بزيهو يتناغكار ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
የሀበሻ ጀብዱ በአዶልፍ ፓርለሳክ ተጽፎ በተጫነ ጆብሬ መኮንን የተተረጎመ ታሪካዊ መጽሐፍ አዲስ አበባ ዩኒቨርሲቲ ፕሬስ 2002 ዓመተ ምህረት ክፍል 16 ምዕራፍ 31 የካሳ ጦር ወጥመድ ውስጥ ከየካቲት ወር አጋማሽ ጀምሮ እነዚያ የተረገሙ የጣላና አውሮፕላኖች ከንጋቱ ጀምሮ እስከ ማምሻው ድረስ እየተመላለሱ በሚጥሏቸው ቦምቦች ያቢያዲ ከተማ ህፃናት እናቶች አሮጊቶች ልክ በረዶ እንደወረደበት አበባ እዚም እዚያም በየቀኑ ይረግፋሉ። እነዚህ ጨካኝ አረመኔ አውሬ የአውሮፕላን አብራሪዎች ሁለቱን ጥንታውያኑን የኦርቶዶክስ ቤተክርስቲያናት እንኳን ሳይቀር አልማሯቸው። አብያዲ ከምድረ ገጽ ለመጥፋት ተቃርባለች። አብያዲ እንዲህ በቦምብ እሳት ስትነድ ለወታደሮቻችን ለሚስቶቻቸውና ለልጆቻቸው በተከላላው ለራስ ካሳ ጦር የነበረን አንድ አውሮፓዊ ዶክተር ብቻ ነበር። እሱም ዶክተር ሹፕለር የሚባል ኦስትሪያዊ ነበር። ከዚሁ የኦስትሪያ ተወላጅ ከሆነው ዶክተራችን ቀጥሎ እንደ ነገሩ የተደራጀና እንብዛም የሚረባ የህክምና መሳሪያ ያልነበረው የኢትዮጵያ ቀይ መስቀል ከአንድ ህንዳዊ አህመድ ከሚባል ዶክተር ጋር በአየርላንዳዊው ካፕቴን ሂኪ እየተመራ ጥር 30 ቀን አብያዲ ገባ። በዚሁ ቀን ማምሻው ላይ በጦር ሜዳ ጀግንነታቸው ወደር የሌላቸውና የማይገኝላቸው ወደ 15000 ገደማ የሚሆኑት የከምባታ ተወላጆች በጀግናው መሪያቸው በደጃዝማች መሸሻ እየተመሩ ከ900 ኪሎ ሜትር በላይ በእግራቸው ተጉዘው አብያዲ ገቡ። በዚሁ ቀን ምሽት ደጃዝማች መንገሻ ሂልሚና ደጃዝማች በየነ ከነጦራቸው ስለደረሱ ደከመኝን ከማያውቁት የከምባታ ልጆች ጋር በዚያው ምሽት እስካሁን በልጁ ጦር ብቻ ሲጠበቅ የነበረውን ቦታ በስተ ሰሜን በደብራምባ በኩል የጽኝን የወንዝ ዳርቻ ይዘው መሸጉ። በዚሁ ሰሞን ራስ ሙሪጌታ ጦርም አነስተኛ የኢትዮጵያ ቀይ መስቀል ከሁለት ፖላንድ ተወላጅ ዶክተሮች ጋር ተልኮላቸው ነበር። ይሁን እንጂ ሁለቱ የፖላንድ ዶክተሮች በመጀመሪያው ቀን የአምባራዶም ጦርነት ስራቸውን እንኳን ሳይጀምሩ በጣሊያኖች ምርኮ ስር ወደቁ። ጣሊያን በእንግሊዝና በፈረንሳይ ሙሉ በሙሉ ተደግፋ በማናለብኝነት ኢትዮጵያን በወረረችበት ሰሞን በተቀላላው በሰሜኑ የጦር ግንባር አራት ፈረንጆች ብቻ ነበር፣ ሶስት አውሮፓውያን እና አንድ ኩባዊ። አሁን ወደ ጦርነቱ ፍጻሜ ስንቀርብ ቁጥራችን ወደ 9 አደገ። ገና ጦርነቱ እንደተጀመረ ግድም ከ200 በላይ የውጭ አገር የጦር ሜዳ ዘጋቢ ጋዜጠኞች ወደ ኢትዮጵያ ቢገቡም በሰሜኑ የጦር ግንባር ግን አንድም የጦር ሜዳ ጋዜጠኛም ሆነ ዘጋቢ አልነበረም። ከነዚህ የጦር ሜዳ ዘጋቢዎችና ጋዜጠኞች ውጭ ንጉሰ ነገስቱ የኢትዮጵያን ሰራዊት ይረዱ ዘንድ የተቀበሏቸው ለቁጥር የሚያስቸግሩ በጎ ፈቃደኞች ከፍተኛ የጦር መኮንኖችና የጦር አማካሪዎች ወደ አዲስ አበባ ቢገቡም በጣት ከሚቆጠሩ በደቡብ ግንባር ከተሰለፉት የጦር መኮንኖችና አማካሪዎች በስተቀር የቀሩት ዓለምንም ሥራ አዲስ አበባ ወይም ደሴ ከጦር ግንባር በመቶዎች ኪሎ ሜትር ርቀው ይንደላቀቁ ነበር። በዘመናዊ መልኩ የተደራጁ በርካታ ዶክተሮችንና አስተማሚዎችን ከበቂ መድኃኒት ጋር ያቀፉ በርካታ የአውሮፓ ቀይ መስቀል ማህበሮች ኢትዮጵያን በጦርነቱ ሊረዱ ወደ አገር ውስጥ ገብተዋል። የስዊድን የፊንላንድና የግብጽ ቀይ መስቀል ማህበሮች በደቡቡ የጦር ግንባር ስራቸውን ቢጀምሩም ምን ያህል ከጦር ሜዳ ርቀው እንደሆነ ግን አላውቅም። በብዛትም ሆነ በጥራት ኢትዮጵያ ውስጥ ከገቡ ቀይ መስቀል ማህበሮች መካከል ተወዳዳሪ የሌለው የእንግሊዞቹ ቀይ መስቀል ማህበር ከንጉሰ ነገስቱ ጦር ጋር ደሴ ነበሩ። አጼ ኃይለ ሥላሴ ከነጦራቸው ከደሴ ድንኳን ነቅለው ወደ ኮረም ሲያመሩም የእንግሊዞች ቀይ መስቀል ማህበር እንዳጀባቸውም ሰምተን ነበር። የሆላንድ ቀይ መስቀል ማህበር ደግሞ በደሴና በኮረም መካከል መሃል መንገድ ወልዲያ ላይ ድንኳንን ጥሎ ተቀምጧል። በትክክል በሰሜኑ የጦር ግንባር የነበሩት ግን ሁለቱ የኢትዮጵያ ቀይ መስቀል ማህበራት ሲሆኑ ስለነበራቸው የህክምና መሳሪያም ሆነ መድኃኒት ግን ባይወራ ይሻላል። ዚግባ የሚባል አልነበረም። ቁም ነገሩ ምንም እንኳ ምንም የረባ የህክምና መሳሪያም ሆነ መድኃኒት ባይኖራቸውም በጦር ግንባር ደርሰው ስራቸውን ጀምረው ነበር። በእኛ የጦር ሰፈርም ዶክተር ሹፕለር ገና ከመድረሱ ስራውን ጀምሯል። ወታደሮቻችን ከአቢያዲ በስተደቡብ ከተራራው ጥግ አንድ ሶስት የሚሆኑ አነስተኛ ዋሻዎችን አጽድተውለት በጣት የሚቆጠሩ ክፉኛ የተጎዱ ቁስለኞች ተኝተውበታል። አብዛኛው ቁስለኛና በሽተኛ ግን የአርባ ቀን እድሉን እያሰበ ለነዚያ ሞዘሪ አውሮፕላኖች አውላላ ሜዳ ላይ እንደ ብቅል ተሰጥቷል። ዶክተር ሹፕለር ወደ ሰሜን ጦር ግንባር ጉዞውን ሲጀምር በመንገድ ላጋጠሙት ቁስለኞችና በሽተኞች ከያዘው መድኃኒት ሲቆነጥር የመድኃኒቱ ከረጢት ጦር ግንባር ሲደርስ እጅጉን ሳስቶ ስለነበር ያለ ብዙ ህመም ማስታገሻ መድኃኒት እጅግ በጣም አስቸጋሪ የሆኑ ቀዶ ጥገናዎችንና ታክመው ሊድኑ የማይችሉ አጥንታቸው የደቀቁ እግሮችንና እጆችን የመቁረጥ ስራውን ከዋሻዎቹ ደጃፍ ላይ ባስተከላት ሰፋ ያለ ድንኳን ውስጥ ሕይወቱን አደጋ ላይ ጥሎ ደከመኝ ሳይል ከጠዋት እስከ ማታ ያለ እረፍት ይሠራ ነበር። ጣሊያኖች እንዲህ አቢያዲን ከታሪክ ገጽ ለማጥፋት ከጠዋት እስከ ማታ የቦምብ ውርጅብኝ ሲያወርዱባት ለምን ድንኳኗ ላይ የቀይ መስቀል ምልክት እንደማያደርግባት በመጀመሪያው ቀን ጉብኝቴ ዶክተር ሹፕለርን ጠየቅኩት። ዶክተር ሹፕለር አይ አንተ አሁን የጠፍቶህ ነው አለና ጣሊያኖች ሆን ብለው የቀይ መስቀል ምልክት ያለባቸውን ጎጆዎች ቤቶችና ድንኳኖች አሳደው ይደበድባሉ አለኝ። የጣሊያን ፕሮፓጋንዳ ለዓለም ህዝብ ሲዋሽና ይህን አሳፋሪና አረመኔያዊ የአብራሪዎችን ድርጊት ሲሸፋፍን የኢትዮጵያ ወታደሮች ሆን ብለው በድንኳኖቻቸውና በመሳሪያ ግምጃ ቤቶቻቸው ላይ የቀይ መስቀልን የተቀደሰ ምልክት ይቀባሉ ሲል ዋሸ። በኋላ ላይ የተለያዩ የአውሮፓ ሀገሮችን የቀይ መስቀል ማህበር ድንኳኖች በቦምብ ሲያጋዩ የአረመናዊ ድርጊታቸው ማስተባበያ በእነዚህ የቀይ መስቀል ማህበር ድንኳኖች ውስጥ ጤነኛ የኢትዮጵያ ወታደሮች ተደብቀው አግኝተን ነው ሲሉ በድጋሚ የዓለምን ህዝብ በታላቅ ውሸታቸው ለማታለል ሞከሩ። ከጦርነቱ ጅማሬ እስከ ፍጻሜው ድረስ በሰሜኑ የጦር ግንባር አንድ እንኳ የራስ ካሳና የራስ ስዩም ወታደሮች ድንኳን በቀይ መስቀል ምልክት ተቀብቶ ቢገኝ አንገቴን እሰጣለሁ ስል በንጹህ ልብ እምላለሁ። የኢትዮጵያ ወታደሮች እንዲህ አይነት ተራና ርካሽ የማታለል ተግባር አይፈጽሙም። በጣም ሲበዛ ኩሩና ጀግኖች ነበሩ። አድርጉም ቢባሉ እንኳ አያደርጉትም። ይሁን እንጂ በሰሜኑ የኢትዮጵያ ክፍል የጣሊያን አብራሪዎች ከትላልቅ ከተሞች እስከ ትናንሽ መንደሮች ድረስ ቀይ መስቀል የተቀቡ ቤቶች ሊያጋጥማቸው እንደሚችል አጠራጣሪ አይደለም። ሁላችንም እንደምናውቀው ጣሊያኖች ስለ ኢትዮጵያ ከኢትዮጵያውያን በላይ ስለ አኗኗራቸውና ስለ ባህል ታሪካቸው አሳምረው ያውቃሉ። በከተማና በገጠር መኖሪያቸውን በቀይ መስቀል ማስጌጥ ከኢትዮጵያ ከጥንት ጀምሮ ሲወርድ ሲዋረድ የመጣ ባህል እንደሆነና እነዚያ ቤቶች ለዓለም ሕዝብ ሊዋሹት እንደሚሞክሩት የመሳሪያ ግምጃ ቤቶች ሳይሆኑ ተራ ቤቶች መሆናቸውን ልባቸው እያወቀ ያለምንም ርህራሄ በቦምብ እሳት አንድደዋቸዋል። ከየካቲት 13 ቀን በኋላ ወደ ጦር ሰፈራችን በቡድን በቡድን እየሆኑ ሸማቸው በላያቸው ላይ ከመበጫጨቁም በላይ እስኪሞቱ የደከሙ የራስ ሙልጌታ ወታደሮች የከበባቸውን የጠላት ጦር ጥሰው በመውጣት ወደ ተንቤን በመጉረፍ ከሁለቱ ራሶች ጦር ጋር መከላከል ጀመሩ። እነዚህ የደከሙ ወታደሮች በተመሳሳይ ሁኔታ የራስ ሙልጌታ ጦር በጠላት ጦር መሸነፉንና አምባራዶም በጠላት እጅ 100% መውደቁን መስክረዋል። ወደ አብያድ የሚወስዱ ሁሉም መንገዶች በጣሊያን እጅ እንደገቡም አክለው ተናግረዋል። ከዚህ ምስክርነታቸው በተጨማሪ የሁለቱ ራሶች ጦር አደገኛ ሁኔታ ላይ መሆኑንና የጣሊያን ሰራዊት ከደቡብ ወደ ተምቤን እየገሰገሰ መሆኑንም አስጠንቅቀዋል። እነዚህ ምስኪኖች ከድካማቸው እንደነገሩ ካረፉና እህሉሃ ከቀማመሱ በኋላ በራስ ካሳ ጦር ስር እንዳመጣጣቸው ተመድበው ካንድ የጦርነት ሰዓት አመለጠው ለሌላ ጦርነት ለሌላ ውጊያ ምሽጋቸውን ያዙ። በጦር ሰፈራችን ሁለቱ ራሶች ከሹማምንቶቻቸው ጋር ጧትና ማታ ይመክራሉ። ይህ የጦር ሜዳ ምክር ቤት አንዴ ተራራውን ተጠግቶ ካሉ ዋሻዎች ውስጥ ሌላ ጊዜ ደግሞ በታች አብያዲ ውስጥ ያለማቋረጥ ቦታ እየተቀያየረ ይካሄዳል። የኢትዮጵያ የጦር ሹማምንትና የጦር አበጋዞች እንዲህ ያለማቋረጥ ቦታ እየለዋወጡ ሲመክሩ የጣሊያን ጦር ወደ ተምቤን እየተቃረበ መጣ። በየንደንዱ ምሽት የጠላት ሰራዊት የሚያበራው መብራት ወደ ጦር ሰፈራችን መቃረብ መጀመሩን ይያስተዋል። አሁንም ሳናሰልስና ሳንሰላች እንዴት የጠላትን ጦር መመከት እንዳለብን እንመክራለን። የሁለቱ ራሶች ጦር አደጋ እየመጣበትና በጣም አስከፊ ሁኔታ ላይ እየወደቀ ነው። ሁሉም ወታደሮቻችን መሳሪያ አልታጠቁም። መሳሪያ ለታጠቁትም በአማካይ ለእያንዳንዱ ባለጠመንቻ ቢበዛ 20 ጥይት ቢደርሰው ነው። ሌላው የጦራችን መሳሪያዎች በጣም የተወሰኑ በጣት የሚቆጠሩ አርጀት ያሉ መትረየሶች፣ አራት ኦርሊኮን አውሮፕላን መቃወሚያዎችና በታላቁ ያድዋ ድል ጊዜ በ1888 ዓመተ ምህረት ከዚሁ ዘመናዊ ጠላት እጅ የተነጠቁ ወደ ሙዚየም መግባት የሚገባቸው መድፎች ናቸው። በጥቅሉ ለነዚህ ሁለት አሮጌ መድፎች የነበሩት 27 ጥይቶችን ብቻ ነበሩ። እነዚህን ጥይቶች መቁጠር ከባድ አልነበረም። እያንዳንዱን ጥይት በስልቻ ከቶ ባንዳህያ ጭኖ የሚሮጣውን የኢትዮጵያ የገበሬ ወታደር ስቃይ ለአምስት ወራት ስላየው 27ቱን ጥይቶችም ከመቁጠሬም በላይ አንድ ሹም ጥር መጀመሪያ 20ዎቹን ጥይቶች ደብራምባ አፋፍ ላይ መድፉን ተክሎ በወቅቱ ወራዩ ላይ ሰፍሮ የነበረውን ጠላት ለመደብደብ ተኩሷቸዋል። ሁሉም መሃል መንገድ ላይ ኢላማቸውን ሳይመቱ ፈንድተዋል። በተቃራኒው ማርሻል ባዶሊዮ ለወሳኙ ውጊያ ከራስ ካሳ ጦር የማያንስ ብዛት ያላቸው ወታደሮቹን አሰልፏል። ይሁን እንጂ የማርሻል ባዶሊዮ ጦር ፍጹም በዘመናዊ መልኩ የተደራጀና ዘመኑ ያፈራቸውን ዘመናዊ መሳሪያዎች ቁጥር ስፍር ከሌለው ጥይት ጋር የታጠቀ በምድር በታንኮች በረጅምና አጭር ርቀት አልመው የሚመቱ መድፎች መትረየሶች እንዲሁም ከባድ ብረት ለበስ ተሽከርካሪዎች ያሉት ሲሆን በሰማይ ደግሞ በእነዚያ ስፍር ቁጥር የሌላቸው የሞዝናብ አዝናቢዎች አውሮፕላኖች ቀድመው መንገድ የሚጠርጉለት ጦር ነው። ይህ የማርሻል ባዶሊዮ ጦር እንዳይራብና እንዳይጠማ ስንቅና ትጥቁን ጭነው ከኋላ የሚከተሉት በርካታ የጭነት መኪኖች አሉት። እንግዲህ የማርሻል ባዶሊዮ ጦር በዚህ መልኩ ተደራጅቶ ተሰልፎና ሞራሉን ገንብቶ ሆዱን መልቶ ወደፊት ሲል እኛ ከዋሻዎች ወደ ዋሻዎች እየተዘዋወርን የጦር ምክራችንን ቀጥለናል። ከኛ ብዙም ሳይርቅ በአጎራባች ቀበሌዎች በወራዩና በአባሮ የጦር ሰፈር 3 ዲቪዥን ሙሉ የኤርትራው ጦር ሰፍሮ ምሽግ ከያዘ ሰነባብቷል። ይኸው የፋሽስቱ የሚሊሻ ጦር በ3 ሻረቃ ጦር የተከፈለ ሲሆን በርካታ ብረት ለበስ ተሽከርካሪዎችና ታንኮች ይዞ ወደ 76 የሚጠጉ መድፎቹን ከጠመደብን ሰነባብቷል። በሚቀጥሉት ቀናት ስንቅና ትጥቅ የጫኑ በርካታ የጭነት ተሽከርካሪዎች መጉረፍ ጀመሩ። እነዚህ ለተሰራላቸው ጥርጊያ መንገድ ላይ የሚያዘግሙ ከባድ የጭነት መኪናዎች ሁለት ጊዜ በልጁ ጦር ከመዘረፋቸው በስተቀር ያለ ብዙ ችግር ለጠራት ጦር ከስንቅ በተጨማሪ 48000 የመድፍ ጥይቶችና 7 ሚሊዮን ለተለያዩ ጠመንጃዎች የሚሆኑ ጥይቶችን ለማድረስ ተችሏቸዋል። ባዝን እንደ ተጠባባቂ ጦር ካሰፈረው ሰራዊት በተጨማሪም አዲስ ከጣሊያን የተላከለት ትኩስ ጦርም ወደ ኢንቲቾ እየገሰገሰ ነው። የጠላት ጦር በዚህ መልኩ ሲደራጅ ካቢያዲ በስተደቡብ ማምሻው ላይ አዲስ ጠላት በቃለብን። ይኸው አዲሱ ጠላታችን ገና ደንገዝገዝ ከማለቱ አይን ሊያጠፉ የሚደርሱ አንጸባራቂ መብራቶቹን ያበራብናል። ይህን ከባድ መብራት በየምሽቱ የሚያበራብን የፋሽስቱ ሶስተኛው ክፍለ ጦር ሲሆን በማርሻል ባዶሊዮ ጥብቅ ትዕዛዝ ከአምባራዶሙ ጦርነት በኋላ ሶስት ሻለቃ ጦር ያለው ብርጌድ ፊቱን አዙሮ ከሶስተኛው ክፍለ ጦር ጋር በመቀላቀል ወደ አቢያዲ ጉዞ ጀምሯል። አራት ዲቪዥን ሙሉ ጦር ደግሞ በጠቅላይ መምሪያው ስር ሆኖ እንደ ተጠባባቂ ጦር በመቀሌ እንጣሎና ሙጂ መካከል ሰፍሯል። በዚህ መልኩ የራስ ካሳ ጦር በተንቤን በጠላት ጦር ዙሪያውን ተከበበ። የጠላት አውሮፕላኖች በየቀኑ ያለማቋረጥ ድብደባቸውን ቀጥለዋል። እንደ ሁል ጊዜው ሁሉ የመጀመሪያዎቹ አውሮፕላኖች ከጠዋት ጀምረው ጀምበር ከመጥለቋ አንድ ሰዓት ቀደም ብለው የዕለት ተዕለት የግድያ ተግባራቸውን አጠናቀው ይመለሳሉ። ከሰማይ በዚህ መልኩ እሳት ሲወርድብን ከምድር ደግሞ ካቢያዲ በስተደቡብ የፋሽስቱ ጦር መድፎች ያለማቋረጥ ያጓሩብናል። በዚህ መልኩ በአቢያዲ ዙሪያ ያሉ ተራ የምስኪን ገበሬ ጎጆዎች ሳይቀሩ እንደ መስቀል ደመራ ሌሊቱን ሙሉ ሲጨሱና ሲነዱ ያድራሉ። የካቲት 19 ቀን ማለዳ ገስግሰን ወደ ራስ ካሳ ዋሻ በደጃዝማች አበራ የጦር ሰፈር ደብራም በአፋፍ ስናመራ ከርቀት እነዚያን የቆርቆሮ አሞራዎች ጩኸት ሰማን። ይሁን እንጂ የዛሬዎቹ የቆርቆሮ አሞራዎች የጦር ሰፈራችንን ወደ ጎን በመተው አልፈው በረሩ። ከጥቂት ደቂቃዎች በኋላ የቦምብ ፍንዳታዎችን ያለማቋረጥ መስማት ጀመርን። አዎ እነዚህ የተረገሙ አውሮፕላኖች ዛሬ ቀዳሚውን ጦራችንን በጽኚ ወንዝ ዳርቻ ላይ የቦምብ እሳት እያወረዱበት ነው። ሌሎች በርከት ያሉ አውሮፕላኖች ካቢያዲ በስተሰሜን ባለችው የተራራ ቀበሌ በወርቅ አምባ የሰፈረውን የደጃዝማች አድማሱ፣ የደጃዝማች በየነ ሂልሚንና የደጃዝማች መሸሻ የከምባታውን ጦር እየዞሩ ይደበድባሉ። ዛሬ በራስ ካሳ ዋሻ ራስ ካሳን ምን ጊዜም ካጠገባቸው ከማይለየው ከትንሹ ልጃቸው ከደጃዝማች አስፋ ወሰን ከወንድሙ ከደጃዝማች አበራና ከጥቂት መኳንንት ጋር ተቀምጠው አገኘናቸው። ራስ ካሳ ለጠይቃቸው ያሰብኩት የገባቸው ይመስል ገና ሳልጠይቃቸው ራስ ስዩምና ትልቁ ልጃቸው ደጃዝማች ወንድ ወሰን ጦራቸውን ይዘው በሌሊት ወደ አምባ ጸለሪ መሄዳቸውንና በአምባ ጸለሪ ወደ አቢያዲ በመግፋት ላይ ያለውን የፋሽስቱን ጦር ለማገድና እዚያው ቢቻል እንዳይንቀሳቀስ አድርገው ሊያስሩት መሄዳቸውን አስረዱኝ። የጠላት ጦር ያለ ብዙ ችግር የጊባን ወንዝ ተሻግሮ በአምባ ጸለሪ በኩል አድርጎ ወደ አቢያዲ ለመግባት ጉዞ ጀምሯል። እንግዲህ የጠላት ጦር ባንድ ራስና ባንድ ደጃዝማች ጦር አምባ ጸለሪ ላይ መገታት አለበት። ከራስ ካሳ ጋር በእነዚህ ጉዳዮች ላይ እየተወያየን እያለ ወደ ዋሻዋ ውስጥ በጣም የሚቻኮልና በሩጫ ብዛት ደክሞ ትንፋሹ ቁርጥ ቁርጥ የሚል የደጃዝማች በየነ መልእክተኛ መጥቶ ከራስ ካሳ እግር ስር ወደቀና የመጣበትን ጉዳይ ማስረዳት ጀመረ። የደጃዝማች በየነ መልእክተኛ ዛሬ አጥቢያ ሌሊት ላይ ጣሊያኖች በሁለት ረድፍ የወርቅ አምባን ተራራ ለመቆጣጠር ጦርነት መክፈታቸውን አስረዳ። ወርቅ አምባ ከአቢያዲ በስተሰሜን በኩል ጥቂት ኪሎ ሜትሮች ርቃ የምትገኝ ተራራ ነች። ከተራራዋ በስተሰሜንና በስተደቡብ በኩል ሆኖ በሁለት ረድፍ ተሰልፎ ተራራዋን ለመቆጣጠር የሚጣደፈውን የጣሊያን ጦር የደጃዝማች መንገሻ ሂልሚና ደጃዝማች በየነ ወታደሮች በግራ በኩል፣ ደጃዝማች መሸሻ ከምባታውና ደጃዝማች አድማሱ በቀኝ በኩል የጠላቱን ጦር ወጥረው ይዘው ፋታ ሳይሰጡ የመትረየስ ጥይት እየዘነበባቸው መልሶ የማጥቃት እርምጃ ወስደው ጣሊያኖቹን ወደ መጡበት ወደ ወረዩ የጦር ሰፈራቸው የመለሷቸው መሰለ። በኢትዮጵያውያን ታልማ በተተኮሰች ጥይት በሚወድቀው የጠላት ጦር ምትክ አዲስ ጦር እየተተካና ከላይ በአውሮፕላን ከመሬት ደግሞ በከባድ መሳሪያዎች እየተረዳ ጦርነቱ ቀጥሎ መሬት ቁና ሆነች። በዚህ መልኩ ሁለተኛው የተንቤኑ ጦርነት ፖርቃምባ ተጀመረ። አሽከሮች በቅሎቻችንን ጭነው ስለመጡ ጊዜ ሳናጠፋ ከራስ ካሳና ከልጃቸው ከደጃዝማች አበራ ጋር ወደ ላይ ወደ ተራራው አሻቅበን ወጣን። አሁንም ፍጥነታችንን እየጨመርን ተጉዘን ከ13ኛው ክፍለ ዘመን ጀምሮ ቅድስት ቤተክርስቲያን ከሆነችው ጥንታዊቷ የዋሻ ቤተክርስቲያን ደረስ። የደብራምባ ቤተክርስቲያን በዚህችው ቅድስት ቤተክርስቲያን ደጃፍ ላይ ድንኳናችንን ጥለን እዚያው አፋፍ ላይ ሆነን የውጊያውን ሂደት መከታተል ጀመርን። ራስካሳ ከተራራው ጫፍ ላይ ቆመው በጦር ሜዳ መነጽራቸው የጦርነቱን ሂደት እየተከታተሉ አልፎ አልፎ በእጃቸው ምልክት ሲሰጡ ከጀርባቸው በተጠንቀቅ የቆሙ ወታደሮች ይቀርቡና አፋቸውን በሸማቸው ጫፍ ሸፍነው ከራስካሳ ወታደራዊ ትዕዛዝ ይቀበላሉ። ከዚያም እታች የጦር ሜዳ ላሉ የጦር መኮንኖች ትዕዛዙን ለማድረስ እየተንደረደሩ ይወርዳሉ። ምንም እንኳ የጠላት አውሮፕላኖች ያለምንም ርህራሄ በኢትዮጵያ ሰራዊት ላይ የቦምብ ናዳ ቢያወርዱበትም አይበገሬው የኢትዮጵያ የገበሬ ወታደር ወደፊት ገፋ። እንደ እሳት የሚነደው የተንቤን አሸዋማ መሬት ቃጠሎ በባዶ እግሩ ለሚሄደው የኢትዮጵያ የገበሬ ሰራዊት ከሚችለው በላይ ቢሆንበትም ወርቃምባን ለመያዝ የመጣውን የጣሊያን ጦር ወጥሮ ያዘው። ቀኑን ሙሉ ሰማዩን ወረው የሞት እሳት የሚያዘንቡት የጠላት አውሮፕላኖች የኢትዮጵያው ሰራዊት እንደ ልቡ ወደፊት እንዳይገፋ የብረት አጥር ቢሆኑበትም በቦምብ እሳት የነደዱ የትግል ሜዳ ወንድሞቹን እየዘለለ ወደፊት ገፋ። በወርቃምባ የጦር አውድማ የግራ ክንፍ በጀግናው ደጃዝማች መንገሻ ሂልሚ የሚመራው ጦር ደረጃ በደረጃ ሜትር በሜትር የጠላትን ጦር እያንበረከከ ድል እየመታ ወደፊት ገፋ። የደጃዝማች መንገሻ ሂልሚና ቀዳሚው ጦር በጠላት እጅ የወደቀችውን የወራዩ ቀበሌን እጁ ያስገባ ወደፊት ገሰገሰ። የደጃዝማች መሸሻና የደጃዝማች አድማሱ ወታደሮች ወደፊት ገፍተው ወራዩ የጣሊያኖች የመከላከያ ምሽግ ደጃፍ ላይ ደርሰው ጣሊያኖች ከምሽጎቻቸው እንዲወጡ እየኮረኮሯቸው ነው። በዚህ ቅጽበት የጣሊያን ጦር የአርባ ቀን እድል እየተፈጸመ መስሎ ነበር። ባለቀ ሰዓት ጣሊያኖች ወደፊት በሚገፋው የደጃዝማች መንገሻ ሂልሚ ጦር ላይ ባለ 12 ባትሪ መድፎቻቸውን ከፈቱበት። በወርቃምባ የጠራው ድማ የግራ ክንፉን ይዞ ወደፊት የሚገፋውን የደጃዝማች መንገሻ ሂልሚን ጦር ባለ 12 ባትሪ መድፍ ባያቆመውም ከስር የመጣው አዲስ የጣሊያን ጦር አላንቀሳቀስ አለው። በዚችው የወርቃምባ የጦር አውድማ የደጃዝማች በየነ ወታደሮች ከጠላት ጦር ጋር ተፋጠዋል። ይህ የጠላት ጦር የመጀመሪያው ብርጌድ የኤርትራ ተወላጆች ጦር ነበር። ይኸው በመጀመሪያው ረድፍ የሚጓዘው የኤርትራ ተወላጆች ጦር ከኢትዮጵያውያን ወንድሞቹ ጋር ሲገናኝ እጆቹን ወደ ሰማይ እያነሳ በምኒልክ አምላክ በምኒልክ ሲል ኢትዮጵያውያን የደጃዝማች በየነ ወታደሮች ኤርትራውያን ወንድሞቻቸውን እየዘለሉ በሁለተኛ ረድፍ ተሰልፎ ከሚጠብቀው የጣሊያን ጦር ጋር ለመግጠም ወደፊት ገፉ። ኤርትራውያን በምኒልክ ስም እየማሉ ወደ ኢትዮጵያውያን ወንድሞቻቸው ያልገቡበት አንዲትም ቀን አልነበረችም። እናም ደጃዝማች በየነም ሆነ ወታደሮቹ ኤርትራውያን እጃቸውን እንደሰጡና ጠላቶቹ እንዳልሆኑ አምኖ ከጣሊያኖቹ ጋር ለመግጠም ወደፊት ሲገሰግስ ያመናቸው በምኒልክ ስም የተማጸኑት ኤርትራውያን ወንድሞቹ ከጀርባው ተኩስ ከፈቱበት። ከፊት ለፊቱ የጣሊያን ፋሽስቶችን እየተዋጋ ከጀርባው የከዳውን ወንድሙን እየመከተ ከገባበት ወጥመድ ለመውጣት የሞት ሽረት ትግሉን ውጊያውን ገፋበት። የዚህ ውጊያ ውጤት አስከፊ ነበር። የደጃዝማች በየነ ወታደሮች ከገቡበት ወጥመድ ለመውጣት በታላቅ ጀግንነት ተዋጉ። የዚህ ጀግና ጦር መሪ ጀግናው ደጃዝማች በየነም በዚህ አንጎል በሚያደርግ ውጊያ በታላቅ ጀግንነት ቀኑን ሙሉ ሲዋጉና ሲያዋጉ ውለው የመጨረሻዋን መስዋዕትነት ከፈሉ። ከወራዩ የጦርነት አውድማ ጀግናው ደጃዝማች በየነ አልተመለሱም። መሪ አልባ የሆነው ይኸው ሰራዊት ተስፋ ሳይቆርጥ ሲዋጋ ውሎ ማምሻው ላይ ከተከበበበት ሰብሮ በመውጣት ወደ ሰሜን ወርቃምባ አፈገፈገ። በዚህ መሃል የግራ ክንፉ የደጃዝማች መንገሻ ሄልሚ ጦር በድል አድራጊነት ወረዩን ለመያዝ ወደፊት ገፋ። ይሁን እንጂ ጣሊያኖች በዚያው በኩል በርከት ያሉ መትረየሶችን ከወርቃምባ ተራራ ጫፍ ላይ ማጓጓዝ በመቻላቸው ይህንኑ በድል አድራጊነት ወደፊት በመግፋት ላይ ያለውን የደጃዝማች መንገሻ ሄልሚን ጦር ከጎኑ ሰቅስቀው ገብተው በመትረየሶቻቸው ወደፊትም ወደ ኋላም አላንቀሳቀስ አሉት። የዚህ ጦርነት ውጤት መሪው ደጃዝማች መንገሻ ክፉኛ ሲቆስሉ፣ ወታደሮቹ ደግሞ ማፈግፈግና ወደ ኋላ መመለስ የግድ ሆነባቸው። እስከ ከሰዓት በኋላ ድረስ ኢጣሊያን አውሮፕላኖች ከመቼውም ጊዜ በላይ ፋታ ሳይሰጡ ከጠዋት ጀምሮ የጦር ሰፈራችንን አብያዲን በቦምብ ይደበድባሉ። በተደጋጋሚ በደቂቃዎች ልዩነት ከምንሰማው የቦምብ ፍንዳታና የአውሮፕላኖች ጩኸት በተጨማሪ አልፎ አልፎ የሚንጣጣው የራስ ካሳ አየር መቃወሚያ ድምፅ ይሰማ ነበር። ይህንኑ የሚንጣጣ የራስ ካሳ አየር መቃወሚያ ያዩ የጣሊያን አውሮፕላኖች ዝቅ ብለው በመብረር በተደጋጋሚ በጣሉበት የቦምብ ናዳ የእሳት ራት አደረጉት። ማምሻው ላይ የመጀመሪያዎቹ ቁስለኞች ወደ ጦር ሰፈር መመለስ ጀመሩ። በቀላሉ የቆሰሉ ወታደሮች የጦር ሜዳ ጓዶቻቸውን ትከሻ ተደግፈው በእግራቸው እያዘገሙ ሰፈር ሲደርሱ፣ በከባዱ ክፉኛ የቆሰሉ ወታደሮችም ደግሞ በፍጥነት በዛፍ ቅርንጫፎች ዝንጣፊ እንደነገሩ በልት ታስረው በተሰሩ ቃሬዛዎች ላይ የትግል ጓዶቻቸው ተሸክመው አመጧቸው። በእግራቸው እያዘገሙ ጦር ሰፈር ከደረሱት የጦር ሜዳ ቁስለኞች መካከል የደጃዝማች በየነ የጦር መኮንን አንዱ ነበር። ይህ የደጃዝማች በየነ የጦር መኮንን በጦር ሜዳ ውለው ከጠላት የተተኮሱ አምስት ጥይቶችን በሆዱ ይዞ በእግሩ እያዘገመ መጥቶ በጦር ሰፈር እንደ ሆስፒታል ከምታገለግለው አንዲት አለታማ ዋሻ ደጃፍ አንገቱን ሰበር አድርጎ ተቀምጧል። በአምስት የጠላት ጥይት ተመቶ ሕመሙንና ስቃዩን ጥርሱን ነክሶ በሆዱ ውጦ እንደ ማንኛውም ወታደር የብቸኛው ዶክተራችን የቀዶ ጥገና ድንጋይ ላይ እስኪተኛ ድረስ በታላቅ ትዕግስት ይጠብቃል። ቀኑን በዚህ መልኩ አሳልፈን ማምሻው ላይ ሰላም ወረደ። ሌሊቱ በቁስለኞች የህመም ጣር ዋይታና ጩኸት ተሞልቶ ሊነጋጋ ሲል ገና ጎህ ከመቅደዱ እነዚያ የተረገሙ የሰማይ ላይ የቆርቆሮ አሞራዎች ጩኸት ከርቀት መሰማት ጀመረ። እነዚህ ጣረሞቶች ገና ጦር ሰፈራችን ከመድረሳቸው ትላልቅ የሚበታተኑና የሚነዱ ቦምቦችን በጦር ሰፈራችን ላይ ጣሉብን። እንዲህ ያለማቋረጥ በቦምብ ናዳ ሲደበድቡን ትላልቅ ገደሎች እንኳ በዛባቸው መሰል በታላቅ ኩራት ከቆሙበት አስፈሪ ተራራ ላይ እንደ ጎመን ቅጠል እየተቀነጠሱ ወረዱ። ከሰዓት በኋላ በግምት ለአንድ ሰዓት ያህል እነዚህ ሞት አዝናቢዎች ከሰማዩ ላይ ተሰወሩ። በአብያድ የጦር ሰፈር ለተወሰነ ጊዜ ጸጥታና ሰላም ሰፈነ። ከደብራምባ አካባቢ ብቻ በተወሰኑ ደቂቃዎች ልዩነት የከባድ መሳሪያዎች ጩኸትና ፍንዳታዎች ከርቀት እንሰማለን። ይህን ጊዜያዊ ሰላም ተጠቅመን ከመሸግንበት ዋሻ ወጥተን ምንም መከላከያ የሌለውን ሜዳ በፍጥነት እየሮጥ እየወደቅንና እየተነሳን ወደ ድኳናችን ተፈተለቅ። ከዛች ተንቀሳቃሽ የመኖሪያ ድንኳናችን ውስጥ ያለችን እዚህ ግባ የማትባል ንብረታችን ውጭቁጭቁ ከወጣው ድንኳናችን ስር አመድ ሆኖ አገኘነው። በአፋጣኝ ዋጋ ያላቸውን ዕቃዎች ሰባስበን እንዳመጣጣችን በፍጥነት ተመለስ። ከእኛ ድንኳን ብዙም ሳይርቅ ገደሎችን ተገናድርገው በትናንሽ ዋሻዎች ውስጥ የተደበቁ ቁስለኞች፣ እናቶች፣ ሴቶችና ሕፃናት በትላልቅ ቦምቦች ፍንዳታ የሚደረመሱ ገደሎች ከነ ሕይወታቸው ቀብረዋቸዋል። ከኛ የጦር ሰፈር ብዙም ሳይርቅ ካለ ሌላ የጦር ሰፈር ወታደሮች እንደሰማነው እነዚያ የተረገሙ አብራሪዎች በብዙ የጦር ሰፈሮች ላይ ባለመርዘኛ የጋዝ ጭስ ቦምቦች ሳይቀር በጭካኔ ጥለዋል። ከሰዓት በኋላ አሁንም ከራስ ካሳና ከባለሟሎቻቸው ጋር ምክር ስንቀመጥ እታች ጦር ሜዳ ያሮጌ ጠመንጃ የጦርና የጎራዴ ታጣቂው የገበሬ ወታደር ከባለ ታንኩ ከባለ አውሮፕላኑ ከባለ መትረየሱና ከባለ መድፉ የጠላት ጦር ጋር የሞት ሽረት ውጊያውን ቀጥሏል። ማምሻው ላይ ወደ ጦር ሰፈር ተመለስ። ወደ 11 ሰዓት ገደማ ሆኗል። አሁንም ከርቀት የመትረየሶች የማያቋርጥ መንጣጣት ይሰማናል። የጦር ሜዳው ሽለላና ፉከራ ልክ ከርቀት እንደሚሰማ የገበያ ጩኸት ይሰማል። የጠመንጃ ጩኸቶችን መለየት ያስቸግራል። የመትረየሽ ጣጣጣ በጣም ፈጣንና በተደጋጋሚ ስለነበር ከምድር እንጂ ከአውሮፕላኖች ላይ እንደማይተኮስ ያስታውቃል። ጣሊያኖች በደብራምባ ተራራ ጫፍ ላይ ደርሰው ይሆን? በዚህ መሃል እንደ ደራሽ ውሃ ልጆችና በጀርባቸው ቅርጫት ጋን እንስራ ወይም ሌሎች ቅራቅንቦች የተሸከሙ ሴቶች ማዕት አጥለቀለቀን። ከሴቶችና ከልጆች ኋላ ቁስለኞች፣ በሽተኞችና አዛውንት ተከታትለው ያዘግማሉ። ሁሉም ግራ በተጋባ ሁኔታ አንዱ ከሌላው አፍ እየተቀበለ እየነጠቀ ጣሊያኖች መጡ፣ ጣሊያኖች መጡ እያሉ ይጮሃሉ። ይኸው አብያዲ ስር ደርሰዋል። በግራ በኩል ከደብራምባ ተራራ አንድ ፈረሰኛ ጦር እየወረደ ነው። ይህ ፈረሰኛ ጦር እየቀረበ ሲመጣ የራስ ካሳ አጃቢዎች መሆናቸውን አወቅ። አዎ፣ ራስ ካሳ ከታማኞቹ አጃቢዎቻቸው ጋር ወደ ታችኛው የጦር ሰፈር እየወረዱ ነው። ምክንያቱም የላይኛው የጦር ሰፈር አሁን የጣሊያኖቹ ጦር እይታ ውስጥ ገብቷል። ምን ተፈጠረ? ጣሊያኖች ወደፊት ገፍተው በምዕራብ በኩል አብያዲን ሊወጉ ነው የሚባለው እውነት ነው? ስል ራስ ካሳን ጠየቅኳቸው። ምንም ነገር አልተፈጠረም ሲሉ ራስ ካሳ መለሱልኝና ፍጹም በተረጋጋ መንፈስ በመቀጠል ይሄ የምታየው ራስ ስዩም ከወንዶሰን ጦር ጋር ዛሬ ጧት አምባ ጸለሪ ላይ ድል ያደረገው የጣሊያን የተረፈ የተፈታ ጦር ነው። ይሄ እንደምታዩ አብያዲን ዞሮ ከጦሩ ጋር ለመስቀላቀል የሚጥር ፍራፊ የተበተነ ጦር ነው። ድላድራጊው የሰዩም ጦር ወደ ሰሜን እያባረረው ነው አሉኝ። ቆየት ብሎ ነው ራስ ካሳ ስለሆነታው ምንም አይነት ግንዛቤ እንደሌላቸው የገባኝ። ነው ወይስ ጦሩን አጉላ ለመረበሽና ከግርግር ለማዳን የፈጠሩት ዘዴ ይሆን? አልገባኝም። ከተወሰኑ ቀናት በኋላ ባጋጣሚ ካንት የራስዩም የጦር መኮንን ጋር በተገናኘን ጊዜ ነበር በትክክል አምባጸለሪ የሆነውን ሁሉ የሰማሁት። የራስዩምና የደጃዝማች ወንዶሰን ጦር ማለዳ ላይ ከወታደራዊ ስልጣን ጻር በጣም ቁልፍና ወሳኝ የሆነ የተራራ ጫፍ ላይ ይመሽጋል። የራስና የደጃዝማች ጦር ወሳኝ ቦታ ይዞ ሲመሽግ የጣሊያኑ ሶስተኛ ክፍለ ጦር በዝግታ ወደ ሰሜን እያዘገመ ነበር። ልክ ጎህ እንደቀደደ ራስዩም ሹማምንቶቻቸውን ለጦር ምክር ይጠራሉ። አንዳንዶቹ ወደ ሰሜን በማዝገም ላይ ባለው የጣሊያን ጦር ላይ አሁንኑ ጥቃት ይሰነዘራሉ። ይሁን እንጂ አመዛኙ ይህን ሐሳብ ተቃወመው። በመትኩ በትዕግስት መልካም አጋጣሚ መጠበቅ አለብን አለ። ይህን የኢትዮጵያውያንን አለመግባባት የተጠቀመውና የትግራይ ሰላዮች ምን እየተደገሰለት እንደሆነ ወሬ ያደረሱት የጣሊያን ጦር ከመቀሌ 18 አውሮፕላኖች መጥተው ጊዜ ስለገዙለት ተበትኖ ያዘግም የነበረውን ሶስተኛ ክፍለ ጦሩን በፍጥነት አጠናክሮ በጥንቃቄ ወደ አምባጸደሪ መጠጋት ጀመረ። እነዚህ 18 አውሮፕላኖች ግን የስዩምንና የወንድወሰንን ጦር በመደብደብ ፈንታ ሶስተኛው ክፍለ ጦርና በስዩምና በወንድወሰን ጦር መካከል ያለውን ባዶ መሬት መደብደብ ጀመሩ። እነዚህ 18 አውሮፕላኖች ይህንን የማንንም ያልሆነ ባዶ መሬት የሚደበድቡት ሆን ብለው ነበር። አውሮፕላኖቹ ያንን ባዶ መሬት ሲደበድቡት የኢትዮጵያ ሰራዊት በተራራው ላይ እንደመሸገ በጣሊያኖች ላይ እየሳቀ ተቀመጠ። እንዲህ የነስዩም ጦር ተቀምጦ ሲስቅ ሶስተኛው ክፍለ ጦር ድምጹን አጥፍቶ ወደ ተራራው ተጠጋ። የጣሊያን አውሮፕላኖች ሆን ብለው የማንም ያልሆነውን መሬት ሲደበድቡ ለጦራቸው ጊዜ ከመግዛታቸው በላይ የነስዩም ጦር ተዘናግቶ እንዲቀመጥ አድርጎታል። ጣሊያኖች ከዚህ በፊት ስህተቶቻቸው ደረጃ በደረጃ እየተማሩ የመጡ ይመስላሉ። እንደ ልማዳቸው የስዩምንና የወንድወሰንን ጦር ቢደበድቡት ኖሮ ያ ጦር ቀፈው እንደተነካ ንብ ከመሸገበት ወጥቶ ያንን የተበተነና የተዘረከረከ ሶስተኛ ክፍለ ጦራቸውን ልክ ያስገባው ነበር። አዎ ኢትዮጵያውያን በዓለም ልዩ የሚያደርጋቸው ነገር ቢኖር በጦር ሜዳውሏቸው ጤነኛ መሆናቸው እስከተጠራጠር ድረስ እንደ እብድ መድፉን መትረየሱን ታንኩንና የአውሮፕላን ቦምቦችን ከመጤፍ ሳይቆጥሩ እየፎከሩና እየሸለሉ የጠላትን ጉሮሮ አንቀው ይወድቃሉ እንጂ ወደ ኋላ አለመመለሳቸው ነው። የስዩምና የወንድወሰን ጦር በአምባጸለሪ ተራራ ውስጥ መሽጎ የሶስተኛውን ክፍለ ጦር መምጣት ሲጠባበቅ እነዚህ 18 አውሮፕላኖች የገዙለትን ጊዜ ተጠቅሞ እግራቸው ስር ደርሶ ጥቃት ሰነዘረባቸው፣ ወጋቸው። ከዚህ በኋላ ነበር ያ ብዙ ደም የፈሰሰበት የአምባጸለሪ ጦርነት የተደረገው። በዚህ ጦርነት ጣሊያኖች ብረት ለበስ ተሽከርካሪዎቻቸውን ሳይቀር አሰልፈው ነበር። ይህ መኮንን ምን ያደርጋል እንዲያ አንድ ወፍ ዘር ተበትኖ ብናጠቃው ኖሮ ለወሬ ነጋሪ ማናስተርፈው ነበር እያለ በቁጭት አጫውቶኛል። በኃይል ሚዛን የተረታው የራስዩምና የደጃዝማች ወንድወሰን ጦር በመጨረሻ ማፈግፈግ ግድ ሆነበት። በዚህ ጊዜ ራስ ካሳ ሶስተኛው የጣሊያን ክፍለ ጦር ወደ ሰሜን አብያዲ እየገሰገሰ እንደነበር ምንም አይነት ግምት አልነበራቸውም። ራስ የገመቱት ትንሽ ቁራጅ ጦር ከነራስዩም እየሸሸ የሚበረግግ የጣሊያን ጦር ነው ብለው አምነው ነበር። የካቲት 20 ቀን ማምሻው ላይ በወታደራዊ ሰዓት አቆጣጠር ልክ 17 ሰዓት ላይ ጣሊያኖች በስተምዕራብ አብያዲ በኩል ጦርነት ከፈቱ። ጣሊያኖች በእኛ ላይ ጦርነት ሲከፍቱ በርካታ የራስ ካሳ የግድ ዘቦች በአብያዲ ከተማ በፍጥነት በመዘዋወር የጦር ሰፈሩን ለማረጋጋት ሞከሩ። በዚህ ሰበብ አብያዲ ሊፈጠር የሚችለውን ግርግርና ጩኸት ባጭር ጊዜ ተቆጣጥረን በአብያዲ እኛም 3 ፈረንጆች ስንቆይ በመሃሉ አንድ ሹም እየሮጠ መጥቶ ጣሊያኖች የከፋ ነው፣ ጣሊያኖች ወደ አብያዲ እየገቡ ናቸው፣ በጣም ብዙ ጣሊያኖች ናቸው፣ የኛዎቹ አልቻሉም እያፈገፈጉ ነው እያለ ያለማቋረጥ በሐዘንና በድንጋጤ ስሜት ተናገረ። ከዚህ ሹም የሐዘን ንግግር በኋላ ጊዜ ሳናጠፋ እየተጣደፍን ወደ ራስ ካሳ ድንኳን አመራን። ከድንኳኑ በራፍ ስንደርስ ራስ ካሳ በተንቀሳቃሽ ዙፋናቸው ላይ ተክዘውና አዝነው ተቀምጠዋል። ራስ እኛን ሲያዩ ራሳቸውን እያወዛወዙ የጦር ሜዳው ውሎ አስከፊ እየሆነ መምጣቱን እዝን ብለው ገለጹና በመቀጠል ያለንበት ሁኔታ ብዙም ተስፋ የሚጣልበት አይደለም፣ ቢሆንም ተስፋ ሳንቆርጥ እየተዋጋን ማፈግፈግ አለብን። ግን ወዴት ነው የምንሸሸው? ወደ ደቡብ የሚወስዱት ሁሉም መንገዶች በጣሊያኖች ተይዘዋል። እንግዲህ ያለን አማራጭ ወደ ላይ ወደ ተራራው መሸሽ ብቻ ነው። ከዛስ? ራስ ንግግራቸውን ሳይጨርሱ አንጠልጥለው ተውት። ለጊዜው ራስ ካሳ መልስ የላቸውም። በሉ እቃችሁን ሰባስቡና ከሰራዊቱ ጋር ተደባለቁ አሉ። ጥቂት ተከዝ ብለው ቆይተው ከራስ ካሳ ዋሻ ውስጥ አሽከሮቻቸው ሊሸከሟቸው የማይችሉትን መዛግብት ያቃጥላሉ። አዎ ሁኔታው በጣም አስጊ ነው፣ ተስፋ አስቆራጭ ነው ማለትም ይቻላል። ከሰሜኑ የጦር ግንባር በርካታ የደከሙ ወታደሮች ወደ ጦር ሰፈር መመለስ ጀመሩ። ጣሊያኖች ደረጃ በደረጃ ይህንንም የተራራ ወገብ በቁጥጥራቸው ስር እያደረጉት ነው። የደብረ አምባን የተራራ ጫፍ ሊይዙ ተቃርበዋል። ከተራራው ስር ትልቁ የራስ ካሳ የጦር ሰፈር ተዘርግቷል። በፍጥነት ወደ ድንኳናችን ተመለስ። እዚያው ድንኳናችን የቆመበት ቦታ አንበሳ ጓዛችንን በሁለት አህዮች ጭኖ ጠበቀን። ወዲያው ጊዜ ሳናጠፋ መጨረሻ ከሌለውና የሰውና የእንስሳ መንጋ ጋር ተቀላቅለን የሽሽት ጉዟችንን ጀመርን። ወዴት እንደምንሸሽ ለጊዜው የሚያውቅ ማንም የለም። የግራጅ ጭኝ ጉዞ ግን አላቆመም። ወንዙን ተከትለን ዙሪያ ጥምጥም ስንጓዝ አምሽተን ትንሽ ለማረፍ ወሰን። ጫማችንን እንኳ አላወለቅንም፣ ጊዜ የለንም። ሌሊቱን ከፈረሶቻችን ላይ ወርደን በእግር መጓዝ ግድ ሆኖብን ነበር። እንስሳዎቹ እርስ በርስ እየተጋፉ ንቅንቅ ማለት አልቻልንምና አንበሳን ከጭነት ከብቶቹ ጋር ትተነው እኛ በሌሊት ተነስተን በሁለቱ ገደሎች መሃል ያለውን ሰርጣማ መንገድ መረጥንና ሽቅም መውጣት ጀመርን። ሌሎች መንገዶች በጣሊያኖች ተዘግተዋል፣ ተይዘዋል። እናም ከመንጋቱና እነዚያ መዘዘኛ አውሮፕላኖች መጥተው ሳይደበድቡን በፊት ከዓይናቸው መሰወር አለብንና እነታችንን ጨምረን ወደፊት በሽሽታችን ገፋንበት። በርከት ያሉ ያበሻ ወታደሮች የተጠረበ የሚመስለውን ገደል እንደ ዝንጀሮ ሲወጡ አየንና እኛም ከነሱ ጋር ተቀላቅለን ገደሉን እየቧጠጥን መውጣቱን ተያያዝነው። ያን የተረገመ ገደል ወጥተን እንደጨረስ ሰፋ ያለ ለሁለት የተሰነጠቀ ገደል አገኘንና ወደዛ ገደል ውስጥ ገብተን ተሰወርን እንጂ በዚያው ቅጽበት እነዚያ እርጉም አውሮፕላኖች ሰማዩን ወረውት ነበር። እዚያታች ሜዳው ላይ ግን በሺዎች የሚቆጠሩ እንስሶች፣ ልጆች፣ አሮጊቶችና ሽማግሌዎች ከጥቂት ወታደሮች ጋር ይተራመሱ ነበር። ማምለጫ በሌለው በብረት በታጠረ ግቢ ውስጥ እንደሚተረማመስ አይነት ነገር። ይህን እንዲህ ማምለጫ አጥቶ የሚተረማመሰውን ምስኪን እነዚህ የተረገሙ አውሮፕላኖች አዩትና በጣም ዝቅ ብለው እየበረሩ ምንም እንኳ ተራ ሲቪል ህዝብ መሆኑን ቢያውቁም ያላንዳች ርህራሄ ቦምባቸውን አዘነቡበት። ይህን አረመናዊ ጭፍጨፋ ማየት አልቻልኩም። እያንዳንዱ በጣሊያኖች የሚወረወር ቦምብ ፈረሱን፣ አህያውን፣ ልጅ አዋቂውን ይጎራርደው ጀመር። ያ ሜዳ ሰዓት ባልሞላ ጊዜ ውስጥ ደም ለበሰ። እነዚያ እርጉሞች እየተመላለሱ የቦምብ ሸክማቸውን አወርደውበት ከመሄዳቸው እነሱ ያወርዱት የነበረው የቦምብ ፍንዳታ ድምፅ በድለቢስ ቁስለኞች ለቅሶና ዋይታ ይተካል። ሞት በስንት ጣዕሟ! ከሰዓት በኋላ በመንገዳችን ቀጥለን ወደ እርበዶሮ አመራን። ምንም እንኳ የምንጓዘው በገላጣ መንገድ ቢሆንም እነዚያ እርጉሞች ዛሬ ሰላም ሰጥተውናል። ምናልባት የዛሬውን ጭካኔያዊ ጭፍጨፋቸውን በደብረ አምባ ላይ አዙረው ይሆናል። በደብረ አምባ በታላቅ ጀግንነት ትግሉ ጦርነቱ ተጧጡፏል። የደጃዝማች አበራ ጀግኖች የጣሊያኑን ጦር ወጥረው ይዘውታል። የነዚህ ጀግኖች ግዳጅ የጣሊያኑን ጦር ወጥሮ ይዞ ለዋናው የራስ ካሳ ጦር የማፈግፈጊያ ጊዜ መግዛት ነው። በጉዟችን ቀጥለን ወደ እርበዶሮ በሩጫ ቀረሽ እርምጃ ገሰገስ። እንዲህ ስንጣደፍ ከአንድ ሸለቆ ውስጥ ገብተን ተገትረን ቀረን። የህዝብ ማዕት ከእንስሶች ጋር ሆኖ ወደፊትም ወደ ኋላም በማይንቀሳቀስ ሁኔታ ተጨናንቆ ቆመ። እያንዳንዷ ደቂቃ ውድና ለህይወት አደገኛ በሆነችበት ሰዓት ህዝቡ ለምን እንደቆመ ግራ የሚያጋባ ነበር። እንደምንም በህዝቡ መሃል እየተሽለኮለኩ ወደፊት ቀደም። ከፊት የነበሩት ኢትዮጵያውያን ወደፊት መሄዱ አደገኛ እንደሆነና ከፊት ለፊት በተዘረጋው አሸዋማ መሬት ላይ የመድፍ ጥይቶች በተደጋጋሚ እንደሚወድቁ ነግረው አስጠነቀቁን። በአሸዋማው መሬት ላይ ያንን የጣሊያን መድፎች ለማለፍ የሞከሩ ደፋር ኢትዮጵያውያን ወታደሮች ሬሳ ወድቆ ይታያል። ከፊታችን የጣሊያኖቹ መድፎች ካጓሩ በኋላ ወደፊት ስል ትዕዛዝ ሰጠው። እዚህ እንደሚታረድ ከብት ታጉረን መጠበቅ አንችልምና አሁንም ድምጼን ከፍ አድርጌ ወደፊት አልኩና ወደፊት መሮጥ ጀመርኩ። እድለኞች ነበርን። ያችን ደም የጠገበች አሸዋማ ሜዳ ተሻገርናት። ከዚያ በኋላ ያ የታጎረው ሕዝብ ይከተለን ጀመር። ጣሊያን አውሮፕላኖች ይችኑ ብቸኛ የማምለጫ መንገዳችንን አገኟት መሰለኝ። እየዞሩ መንገድ ይዘጉብን ሲጣጣሩ ጀንበር መጥለቅ ጀመረች። ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደህና አምሹ።